በኮቪድ-19 ወረርሽኝ ምክንያት በሚሊዮኖች የሚቆጠሩ ኢትዮጵያውያን ህጻናት ከትምህርት ርቀው በየቤታቸው ይገኛሉ። በዚህ ወቅት ህጻናት መሰረታዊ የንባብ ችሎታቸውን እንዲያዳብሩ ያለመው የህጻናት አድን ድርጅት የግመል ቤተመጻሕፍትን በአማራጭነት ይዞ ብቅ ብሏል። ቀደም ባለው ጊዜም በአንዳንድ ሁኔታዎች ውስጥ ለስራ ውሎ የነበረው ይህ መርሃ ግብር በተለይ ከአርብቶ አደር ማህበረሰብ ውስጥ ለሚኖሩ በሺዎች የሚቆጠሩ ህጻናት መልካም ዕውቀት መቅሰሚያ አማራጭ እንደሚሆን ተስፋ ተጥሎበታል። ባልደረባችን ሀብታሙ ስዩም በእነዚህና ተያያዥ ሐሳቦች ዙሪያ ከህጻናት አድን ድርጅት ቃል አቀባይ ህይወት ምሻው ጋር ቆይታ አድርጓል። ቀጥሎ ይቀርባል።
ስሜ ህይወት ምሻው ይባላል። በኢትዮጵያ የህጻናት አድን ድርጅት የኮሙኒኬሽን ኃላፊና የድርጅቱ ቃል አቀባይ ነኝ።
ህይወት፣ እጅግ በጣም አመሰግናለሁ። በኮቪድ-19 ምክንያት ተማሪና ትምህርት ቤቶች ተለያይተው ሰንብተዋል። የእናንተ ተቋም ደግሞ በተወሰነ መልኩ ማስታገሻ የሚሆኑ መፍትሄዎችን እየወሰደ ይገኛል። በተለይ አርብቶ አደር ለሚባለው ማህበረሰብ ይዞት የመጣው አንድ አሰራር አለ። የግመል ቤተ መጻሕፍት እንደሚባልም ሰምተናል። የግመል ቤተ መጻሕፍት መቼ ተጀመረ? በምን መልኩስ ነው አገልግሎት የሚሰጠው?
የግመል ቤተ መጻሕፍት እንግዲህ ከተጀመረ ከ10 ዓመት በላይ ሆኖታል። እንደሚታወቀው ቅድምም እንደጠቀስከው አርብቶ አደር አካባቢዎች ላይ ከትምህርት ቤትም ቢኖር ከመጽሐፍት ጋር በብዛት የመገናኘት እድል የሌላቸው ህጻናት አሉና ከትምህርት ውጪ በተለይም ይሄ ትምህርት ነክ ከሆነው መጽሐፍት ውጪ የንባብ ክህሎታቸውን እንዲያዳብሩና አድማሳቸውን እንዲያሰፉ የሚረዱ መጽሐፍትን በግመል አማካኝነት እያዘዋወርን ስናቀርብ 10 ዓመት ሆኖናል። እንግዲህ አንድ ግመል ወደ 200 መጽሐፍ ይይዝልናል። ግመል እንግዲህ በዛ ማህበረሰብ ውስጥ ከፍተኛ ክብርና ጥቅም ያለው እንስሳ መሆኑ ይታወቃል። አሁን ደግሞ መጽሐፍትን ከግመል ጋር አገናኝተን ህጻናቱ ያንን መጽሐፍ እንዲያገኙ እያደረግን ነው እና 200 መጽሐፍ የሚይዙ ግመሎች እያንዳንዳቸው በየስፍራው ይሄዳሉ። አሁን ስለ ሶማሌ ክልል እያወራን ነው። ለምሳሌ በመረጥናቸው አካባቢዎች ሄዱና ህጻናቱ በፊት ያው እንግዲህ ከኮሮና በፊት ሰብሰብ ብለው ያው የሚያነቡበትን ጊዜ ነበረ። አሁን ግን ይዋሱና በሳምንት ያ ቤተመጽሐፍ ተመልሶ እስኪመጣ መጽሐፉን አጠናቀው እንደገና ይመልሳሉ ማለት ነው። ስለዚህ በሳምንት አንድ ጊዜ ይሄዳል አንድ ቦታ ማለት ነው ግመሉ።
ይሄ መርሃ ግብር በስንት መንደሮች የሚከናወን ነው? ምን ያክል ህጻናትስ ተጠቃሚ ናቸው?
እንግዲህ እስካሁን ድረስ በቆጠርነው መሰረት በሶማሌ ክልል ብቻ ብናይ፣ በነገራችን ላይ ሰፋ አድርገን አንድ ጊዜ አህዮችንም እየተጠቀምን በተለያዩ የኢትዮጵያ ክፍል ውስጥ ይህንን ስናደርግ ቆይተናል። ስለዚህ የግመሉ ቤተ መጽሐፍ ለሶማሌ ክልል ብቻ የተሰራ ነገር አይደለም። እንደ አካባቢው ሁኔታ ህጻናትን እንዴት ማግኘት እንችላለን በሚል ስንደር ቆይተናል እና እስካሁን እንግዲህ 22,000 ህጻናት ከዚህ ቀጥታ ከግመል ቤተ መጽሐፍ ተጠቃሚ ሆነዋል ብለን ነው የምናስበው። 33 መንደሮችን ደርሰናል ሶማሌ ክልል ውስጥ።
እንደዚህ ያለ መርሃ ግብር ውጤታማነቱ የሚለካው በተማሪዎች ወይም በህጻናቱ ምላሽ ነው። እስካሁን ድረስ ከህጻናቱ ጋር ባላችሁ ቆይታ እንዴት ነው ምላሻቸው?
እንግዲህ እኛ የምንሰራበት ቦታ ከከተማ በጣም የራቀና ለሌሎች ቤተ መጽሐፍትንም ሆነ መጽሐፍትን ለማግኘት አማራጮች የሌሉበት ስፍራ እንደመሆኑ ህጻናት የማንበብ ፍቅሩን በማሳደር መጀመሪያ በጣም ትልቅ ተጽዕኖ አምጥቷል ብለን እናስባለን። ይሄ ተንቀሳቃሽ ቤተ መጽሐፍት በግመልም ሆነ በአህያም ሆነ አንዳንድ ጊዜ ደግሞ የማህበረሰቡን ቤቶች ላይ እየተጠቀምንም የምናስነብብበት ጊዜ አለ። ለምሳሌ ጎጆ ቤታቸውን እየሰጡን እንደ ቤተ መጽሐፍ አድርገን የምንጠቀምበትም ጊዜ አለ። እንደ አገሩ ሁኔታ እንደመረጥ ነው ቦታና ህጻናቱ እጅግ በጣም ነው የሚወዱት። የማንበብ ፍቅር በጣም እንዳሳደረባቸው ይነግሩናል። የንባብ ክህሎታቸው ከጊዜ ወደ ጊዜ ከሳምንት ወደ ሳምንት በጣም እየጎለበተና የሚያኮራ ደረጃ ላይ ሲደርስ አይተናል። ለምሳሌ ምናልባት ስለ ማህዲያ ባወራ፣ ማህዲያን በቅርብ ያገኘናት ልጅ ናት እዚሁ ሶማሌ ክልል ውስጥ። እንግዲህ ምን ስትል ነበረ እንዲሁ ለምን ምን እያሰቡ ነው ልጆች በተለይ ከዚህ ከኮሮና ቫይረስ ጋር በተገናኘ ይሄ መጽሐፍ የማግኘት እድላቸው መኖሩ በምን ያህል ደረጃ ያስደስታቸዋል ብለን ስንጠይቃት፣ እንግዲህ ትምህርት ቤት ሲዘጋ በጣም አዝኜ ነበረ፣ አሁን ግን ይሄ ቤተ መጽሐፍ ሰፈራችን ድረስ እየመጣ ግመሎቹ ከጫኑት መጽሐፍ ላይ ያሻኝን እየወሰድኩኝ ስለማነብ በጣም ደስተኛ ነኝ ብላናለች። እና የብዙዎቹ በብዙ ሺህ የሚቆጠሩ ህጻናት ስሜትም ተመሳሳይ ነው። ቤተሰቦቻቸውም እጅግ ደስተኛ እንደሆኑ ነው የምናውቀው።
እንግዲህ ህይወት፣ ይሄኛው መርሃ ግብር ቀደም ብለሽም ተከስ እንዳደረግሽው በአርብቶ አደሩ ማህበረሰብ ውስጥ የሚኖሩ ህፃናትን በተለየ ሁኔታ ለንባብ ለትምህርት እንዲበቁ ለማድረግ የተደረገ ጥረት ነው። ሚሊዮኖች የሚቆጠሩ ኢትዮጵያውያን ህፃናት ያው በዚህ በኮቪድ-19 ምክንያት ከትምህርት ቤቶች ርቀዋል። ለነሱ የሚዳረስባቸው ሌሎች ተጨማሪ መርሃ ግብሮችን ለመጀመርስ አላሰባችሁም ወይ? በከተማውም ለሚኖሩ ከተማ ቀመስ በሆኑ ስፍራዎችም ለሚኖሩ ህፃናትና ተማሪዎች የታሰቡ ሌሎች ነገሮች አሉ ወይ?
በጣም ጥሩ ይሄንን ስለጠየቀኝ በጣም ደስ ብሎኛል። በነገራችን ላይ የህፃናት ድርጅት ትምህርትም ላይ ሆነ በሌሎች ያገልግሎት ዘርፎችም የሚያደርገውን መደበኛ ስራውን አላቋረጠም። ኮሮና መጥቷል ተብሎ የቆመ አንዳችም ስራ የለም። ስለዚህ ከትምህርት ቤቶች መዘጋት ውጪ በሌላ መንገድ አሁንም በጠቀስነው መንገድም ሆነ በሌሎች መንገዶች ህፃናትን ማስተማራችንን፣ ህፃናትን ማከማችንን፣ ህፃናትን መጠበቃችንን አላቆምንም። ትልቁ ወሳኝ ነገር ሲመስለኛል። ከዛ በተጨማሪ ግን እንደዚህ ከኮሮና ቫይረስ ጋር በተገናኘ ትምህርት ቤት መዘጋታቸውን በማስመልከት መንግስትም የርቀት ትምህርትን እየተገበረ እንደሆነ ይታወቃል። በቴሌቪዥን፣ በሬዲዮ የተለያዩ መንገዶች ህጻናት በቤታቸው ሆኖ እንዲማሩ እየተሰራ እንደሆነ ይታወቃል እና ይህንኑ ለማገዝ በቅርቡ ከዩኒሴፍ ጋር 9 ጣቢያዎች በሳተላይት ከሚያስተላልፉ ጣቢያዎች ጋር ስምምነት ፈጽመናል። ከነገ ወዲያ እንደውም ይሄ ፕሮግራም ይመረቃል። ምናልባት በተለየ ሁኔታ ማውራት እንችላለን። እና በዚህ መሰረት በተለይም ይሄ በመደበኛው የቴሌቪዥን እና የሬዲዮ ስርጭት ትምህርትን በቀላሉ ማግኘት ያልቻሉ ህጻናት፣ ኢትዮጵያውያን ህጻናት እንዲማሩ የሚያስችል መንግስትን የሚያግዝ ፋይዳ ያለው መርሃ ግብር ነው ብለን ነው የምናምነው። እሱ ከነገ ወዲያ ከትምህርት ሚኒስቴር እና ከአጋራችን ከዩኒሴፍ ጋር የሚመረቅ ይሆናል።
እጅግ በጣም አመሰግናለሁ። ህይወት ምሻው የህፃናት አድን ድርጅት የኮሚኒኬሽን ዳይሬክተር።
እኔም በጣም አመሰግናለሁ።